የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል አድማጮቻችን። የእሁድ ምሽት ታህሳስ 17 2014 ዓ.ም መሰናዷችንን ጀመርን። ለዛሬም እንደተለመደ ሁሉ በሳምንት ውስጥ ከተሰሙ ጥንቅሮቻችን መካከል ያነቃቃሉ ያልናቸውን ይዘናል። አስተናጋጃችሁ ኤደን ገረመው ነኝ። አቀናባሪያችን ደግሞ ኤልያስ አስማረ። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ለእሁድ ምሽት ቀዳሚ ያደረግነው መሰናዷችን ማህበራዊ ስራ ፈጣሪዎችን ከሚያበቃ ተቋም ጋር ያስተዋውቀናል። ኤክስሃብ አዲስ ይሰኛል ይሄ ተቋም። በሴንተር ፎር አፍሪካ ሊደርሺፕ አማካኝነት የተመሰረተ ስራ ፈጣሪነትን ከአመራር ክህሎት ጋር በማጣመር የሚሰራ ተቋም ነው። ኤክስሃብ ወጣት ማህበራዊ ስራ ፈጣሪዎች እውቀታቸውና የንግድ እቅዳቸውን መሬት ላይ አውርደው ተግባራዊ እንዲያደርጉ የስልጠናና የምክር አገልግሎትን የሚሰጥ ሲሆን ምርታቸውን ለገበያ እንዲያበቁም መነሻ ካፒታሎችን እንዲያገኙና ከሌሎች መዋለ ንዋያቸውን ከሚያፈሱ ባለ ሀብቶች ጋር እንዲጣመሩ እድሉን ይፈጥራል። የማዕከሉን መስራችና ዋና ስራ አስፈጻሚ አቶ ቴድሮስ ታደሰን አግኝቼ በዚህ ሳምንት ውስጥ አነጋግሬያቸው ነበረ። ውይይታችን አቶ ቴድሮስ ታደሰ ተቋሙ ስለሚሰጣቸው ግልጋሎቶች ከሚያስረዱበት ይጀምራል።
ሴንተር ፎር አፍሪካን ሊደርሺፕ ስታዲስ በፈረንጆች አቆጣጠር በ2012 ዓመተ ምህረት የተቋቋመ በአመራር ክህሎት ግንባታ በስልጠናና በማማከር አገልግሎት ላይ የተመሰረተ ተቋም ነው። 10 ዓመት እየሆነን ነው እና በእነዚህ ባለፉት ዓመታት ውስጥ በርካታ የአፍሪካ ሀገሮች ውስጥ እንዲሁም ደግሞ ኢትዮጵያ ውስጥ ከመቶ በላይ ተቋማት ከ15 በላይ ኮሌጆች ውስጥ የተለያዩ ስራዎችን እንዲሁም በርካታ መሪዎችን ማገዝ፣ መፍጠር፣ ማስነሳት፣ ኢኩዊፕ ማድረግ ችለናል። ሴንተር ፎር አፍሪካን ሊደርሺፕ ስተዲስን በመሰረት ነው በአመቱ ዜ ነው ኤክስሃብን ለመክፈት የወሰን ነው። ኤክስሃብ አዲስን ስንከፍት የተነሳንበት ሀሳብ እጅግ ብዙ ማህበራዊ ችግሮች አሉ በሀገራችን ውስጥ። እነዚህን ሁሉ ችግሮች እኛ መፍታት አንችልም። ነገር ግን እነዚህን ችግሮች መፍታት የሚችሉ ሰዎች፣ መሪዎች መፍጠር ማስነሳት ብንችል እነሱ ያንን ችግር እየፈቱ የራሳቸውንም የሀገራቸውን ኑሮ መቀየር የሚችሉ አንተርፕረኑርስ ብንፈጥር የተሻለ ውጤታማ እንሆናለን ብለን አሰብን እና የእኛ ፎርሙላ ሊደርሺፕ ሲደመር አንተርፕረነርሺፕ ነው ማህበራዊ ለውጥን በአንድ ሀገር ውስጥ ማምጣት የሚችለው ብለን እናምን ስለነበር ያንን ማዕከል በ2013 ዓመተ ምህረት ኤክስሃብ አዲስን መሰረትን። ኤክስሃብ አዲስን ስንመሰረት የጀመር ነው የዲጂታል ሀሳብ ያላቸው ወጣቶች እነሱን በመሰብሰብ የራሳቸውን ሞባይል አፕሊኬሽን እንዲጽፉ የራሳቸውን ሶፍትዌር እየጻፉ መፍትሄዎችን በማምጣት የጀመር ነው። ከዛም የተለያዩ ሞባይል አፕሊኬሽን መጻፍ ቻሉ፣ ገንዘብ ማግኘት ቻሉ፣ የራሳቸውን ኑሮ ቀየሩ፣ ማህበራዊ ችግሮች መፍታት ቻሉ። ኋላም ለሌሎች አንተርፕረነርስ ክፍት ብናደርገው ምን ያህል ተጽዕኖ ወይም ምን ያህል ለውጥ ማምጣት እንችላለን ብለን አሰብና ከ2016 ዓ.ም ጀምሮ በፈረንጅ አቆጣጠር በራችንን ለማህበራዊ ስራ ፈጣሪዎች በሙሉ ክፍት አደረግነው። እኛም በደስታ ማህበራዊ ስራ ፈጣሪነታችንን ተቀበልነው፣ ሶሻል አንተርፕረኖር መሆናችንን ነው። ከዛ ጀምሮ እጅግ በርካታ ማህበራዊ ስራ ፈጣሪዎችን የተለያየ ሀሳብ ያላቸውን ሀሳባቸውን በማዋለድ ሀሳባቸውን በደንብ በባለሙያ በሜንቶርሺፕ እና በኮችንግ ፕሮግራሞቻችን ውስጥ በማገዝ እንዲሁም ደግሞ የመነሻ ካፒታል ሲድ ፋንድ ከተለያዩ ፓርትነሮቻችን ከእንደ ዩኤንዲፒ ከነ ማስተርካርድ ፋውንዴሽን አይነት ተቋማት በመፈለግ ወደ ስራ እንዲገቡ ማድረግ ማገዝ ችለናል።
ብዙ ተስፋ የሚጣልባቸው ወጣቶች እንዳሉ እንሰማለንም እናያለንም። ግን እነዚህ ወጣቶች ለምሳሌ ወደ ኤክስሃብ ሲመጡ በምን አይነት መልኩ ነው የሚመጡት? እንዴት ነው ተወዳድረው ተገምግመው በእናንተ እንዲሰለጥኑ የሚመረጡት ነው?
ሁለት አይነት ፕሮግራሞች አሉን። የመጀመሪያው ፕሮግራም ራሳችን ፈልገን መርጠን በአመት የተወሰነ የምንወስዳቸው አንተርፕረኑርስ አሉ። እነሱም በተለያየ ፕሮግራም ላይ ቀርበው እኛ ጋር ከምናያቸው ውስጥ የምንወስዳቸው ናቸው። ችግር ይፈታል። ይህንን ሰው ብንወስደው ወይም ይችን ሴት ብንወስዳት ይህን ማህበራዊ ችግር ይፈታል፣ ራሷንም ራሱንም መቀየር ይችላል ብለን የምናስብበት በጣም ጥቂት የምንወስድበት ነው። ሁለተኛው ፕሮግራማችን ደግሞ ከተለያዩ ፓርትነሮች ጋር ለምሳሌ በፊት ስራ እድል ፈጠራ ኮሚሽን ጋር፣ ሚኒስትሪ ኦፍ ኢኖቬሽን እና ቴክኖሎጂ ጋር፣ ከዩኤንዲፒ ከመሳሰሉት ጋር በጋራ የምናወጣቸው ፕሮግራሞች አሉ። እንደነዚህ አይነት ፕሮግራሞች በምናወጣበት ጊዜ ምንድን ነው የሚሆነው? ይህንን ያህል አንተርፕረኖር ኢንኩቤት እናድርግ፣ ይህንን ችግር በዚህ መንገድ እንፍታ እንባባል እና እነሱ መነሻ ካፒታል፣ ስራ መፍጠሪያ ካፒታል የሚሆን ያዘጋጁልናል። ሶ እኛ ደግሞ አንተርፕረነሮችን እንወስዳለን። ግን ዋናው በሁለቱም ፎርማት በግላቸውም ቢምጡ ከፓርትነሮች ጋር ባለን ፕሮግራም ላይ ቢመጡ ሁልጊዜ መጀመሪያው መለኪያችን ይሄ ሀሳብ መሬት ላይ ያለ ችግር ይፈታል ወይ ነው። መሬት ላይ ያለ ችግር የማይፈታ ከሆነ እኛ ጋር ቦታ አይኖረውም። በመሞከር ማጥፋት የምንችለው ሪሶርስ ስለሌለን የመጀመሪያ ትኩረታችን መሬት ላይ ያለ ችግር መፍታቱ ነው። ሁለተኛው ደግሞ ስኬለብል ነው ወይ፣ ማደግ መስፋት ይችላል ወይ፣ መብዛት ይችላሉ ይሄ ሀሳብ፣ በምን ያህል ፐርሰንት ስኬል ማድረግ ይችላል፣ ምን ያህል ፍጥነት፣ በምን ያህል አነስ ባለ ሪሶርስ መብዛት መስፋት ለብዙዎች የስራ እድል መፍጠር እንዲሁም ደግሞ ትልቅ የመሆን እድሉ ምን ያህል ነው የሚለውን እንመለከታለን። ሶስተኛው ደግሞ አፎርደብል ነው ወይ፣ ሰዎች አፎርድ ያደርጉታል። ከዛ ኢኖቬቲቭ ነው ወይ ነው አራተኛው፣ ምን ያህል ኢኖቬሽንን ይወስዳል። ሙሉ በሙሉ መኮረጃ አንፈልግም። አዲስ ደግሞ ለመፍጠር ብዙም ሰው ሲፍጨራጨር ማየት አንፈልግም። አሁን ዓለም ያለችበት ጊዜ የኢኖቬሽን ጊዜ ነው። ብዙ ነገር ተፈጥሯል። እነዚህን ገጣጥሞ ለምንፈልገው ፐርፐስ፣ ለምንፈልገው ማህበራዊ ችግር እንዲፈታ አድርጎ ምን ያህል ኢኖቬሽንን ተጠቅሟል ነው። በመጨረሻ ደግሞ ይሄ አንተርፕረነር ፐርሰናሊቲ የምንለው ማለት ነው፣ ይሄ ሰው ወይም ይሄ ግሩፕ ያነሳውን ሀሳብ የመሸከም አቅማቸው ምን ያህል ነው። ቢኖ መጨረሻ ላይ የመጨረሻ መልቲፕላየሩ ሰውየው ነው ወይም ሴትዮዋ ናት ይሆናል ካልን እንወስደዋለን። አንድ ሰው የሚወስነው አይደለም። ብዙ ጊዜ ዳኞች ናቸው ተሰብስበን የምንወስነው።
ወጣቶቹ ሲመጡ ስራቸውን እንዳያስቀጥሉ ምንድን ነው እሱ የሚከብዳቸው? ከእናንተ ብዙ ጊዜ የሚሹት ነገር ምንድን ነው?
በርካታ ተግዳሮት አሉባቸው። የመጀመሪያው ብዙ ጊዜ እነሱም የሚያነሱት የካፒታል የፋይናንስ እጥረት ነው ሌላው ደግሞ የሜንቶርሺፕ እነሱን የሚያግዝ በቂ አብሯቸው ቁጭ ብሎ የሚሰራ ሰው አለመኖሩ ነው። ሌላ እፈልገዋለሁ በሚሉት ልሰማራበት በሚሉት ሙያ ላይ ወይም የቢዝነስ አይነት ላይ ወጣቶች ተጨባጭ እውቀት አይኖራቸውም። ይሄ የብዙ ሰዎች ችግር ነው እና እንዴት አድርገው ጥናት ማጥናት እንዳለባቸው፣ እንዴት ብለው ገበያው መሞከር እንዳለባቸው እናሳያቸዋለን። በየጊዜው የቤት ስራ እየሰጠን ገበያዬ ነው ወደሚሉት ቦታ እየላክን ሪሰርች እንዲሰሩ እናደርጋቸዋለን። እንዲሁም ደግሞ ኤክስሃብን ለየት የሚያደርገው ባለፈው አመት አይተሽ ወይም ሰምተሽ እንደሆነ አላውቅም እንጂ 137 ቢዝነስ ሜንቶሮች እና ኮቾችን ከማስተር ካርድ ፋውንዴሽን ጋር በመተባበር አሰልጥነን ለስታርታፕ እና ለኤስኤምኢ እንዲሆኑ አድርገን አስመርቀናቸዋል። ሶ ከነዚህ ሜንቶሮች ላይ ደግሞ እያነሳን እንመድብላቸዋለን። ሜንቶር እንዲደረጉ፣ ኮች እንዲደረጉ እናደርጋለን። ያ ሜንቶርሺፕ ደግሞ ምን ያደርጋል? ስህተት በጣም እንደግፋለን። ስማችንንም ኤክስሃብ ያለው ይኖ መሳሳትን ለማደፋፈር ነው። ያልተሳሳተ ሰው ልኩ ቦታው ጋር የመድረስ እድሉ ጠባብ ስለሆነ የማይሳሳተው የማይሰራ ብቻ ነው። ነገር ግን ሜንቶሮች በኖሯቸው ጊዜ የስህተት መጠኑ ይቀንሳል። የሚጠፋ ገንዘብ፣ የሚጠፋ ጊዜ፣ የሚጎዳ ሪሌሽንሽፕ ይቀንሳል። ሜንቶርሺፕ በአማርኛ እንግዲህ አብቂ አጎልማሽ ማለት ይመስለናል። የነዚህ አብቂዎች የአጎልማሾች እጥረት ነው የሚገጥማቸው። ማርኬታቸው በእነሱ ላይ አያምንም። አለመታደል ሆኖ ለምሳሌ ለሆቴሎች፣ ለሬስቶራንቶች መሆን የሚችሉ ጥሩ ጥሩ ሶፍትዌር መጻፍ የሚችሉ ልጆች አሉ። ግን ልጆቹ ትንንሽ ናቸው። ከዚህ በፊት ምንም ላይሰሩ ይችላሉ። እኛ ግን ምን እናደርጋቸው እንሰራቸዋለን። ያን ለየብቻ ሚቲንግ እየጠራን ከገበያቸው ጋር እንዲገናኙ እናደርጋለን እና ኢንዶርስ የማድረግ አገልግሎት ማለት ነው። የእኛ ኔትወርክ ውስጥ ገብተው እነዚህም ትልልቅ ባለ ሀብቶች ወይም ቢዝነሶች ልታምኗቸው ትችላላችሁ። የእናንተ ቢዝነሶች ውጤታማ ነው የሚባሉት እናንተን ብቻ ሲያበለጽጉ አይደለም፣ ለሚነሳው ሰው በር ሲከፍቱ ጭምር ነው እና እድል ስጧቸው ብለን ደግሞ ኢንዶርስ የማድረግን ስራ እንሰራ።
አድማጮቻችን፣ ከአቶ ቴድሮስ ጋር የጀመርነው ቆይታ እዚህ ላይ ገታ እናርግና የሙዚቃ አፍታን እንውሰድ። ስንመለስ ከአቶ ቴድሮስ ጋር የጀመርነውን ውይይት እንዲሁም ደግሞ በኤክስሃብ ውስጥ ያለፉ ወጣቶች ተሞክራቸውን የምንጋራበት ይሆናል። አሁን ወደ ሙዚቃው። Dasita fikir sakash bami garmu tu wokto tishi mau masikash ma asra sos tor sakash wokina ba kilun endi kafitenyar kash pou dauda matochi zura ed akapak namsis kau pada ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ከሙዚቃው ተመልሰናል። ኤክስሃብ መስራችና ዋና ስራ አስፈጻሚ ከሆኑት ከአቶ ቴድሮስ ጋር የጀመርነውን ጨዋታ እንቀጥላለን። ማዕከል ላይም ደግሞ ኤክስሃብን በመጠቀም ንግዳቸውን መጀመር የቻሉ ሁለት ወጣቶችን ተሞክሮም እንሰማለን። አብራችሁን ቆዩ። ብዙ ጊዜ አንድ ሰው ራሱን ችሎ ስራውን ይሰራል እንጂ ማሰልጠን፣ ማብቃት፣ ማጎልመስ ላይ አይንቀሳቀስም። አንድ የተሳካለት የቢዝነስ ባለሙያና እንደውም እናንተ ይሄን ነገር ሰፋ አድርጋችሁት ስልጠናም እንደሰጣችሁት ነው የነገሩኝና ስለሱ ነው ቀጣዩ ጥያቄ። ምንድነው ሜንተሮች፣ አሰልጣኞች፣ ወጣት አሰልጣኞችን በሚይዙበት ጊዜ ምን ማወቅ አለባቸው?
ሁለት አይነት ሜንቶርሺፖች አሉ። የመጀመሪያው ሜንቶርሺፕ እነዚህ ሰርቲፋይድ የሆኑ እኛ የረጅም ወራት ስልጠና ሰጥተን አሁን ሜንቶር ማድረግ ትችላለህ ብለን የምናስነሳቸው ቢዝነስ ውስጥ የሌሉ የራሳቸው ቢዝነስ የሌላቸው ግን ፕሮፌሽናል ኮቾች ወይም ሜንቶሮች ናቸው። ሁለተኛው ደግሞ የተሳካላቸው አንተርፕረኑር ሆነው የተሳካላቸው የቢዝነስ ሰው ሆነው ሌሎችን ሜንቶር ለማድረግ ፈቃደኛ የሚሆኑ ሰዎች ናቸው። ይሄ ቁጥራቸው በጣም 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 ትንሽ ነው። እኛ ጋር የራሱን ቢዝነስ ሰርቶ ዩኖ በአመት 3-4 ሰው ስጡኝና እኔ ደግሞ እነሱ ኮች በማድረግ እንዴት ብዬ ተነስቼ እንዴት ብዬ ችግር እየፈታሁ እንዴት ብዬ ትረስት ተቀባይነት በገበያዬ ውስጥ እያመጣሁ እዚህ እንደደረስኩ ላሳያችሁ የሚሉ ኦልሞስት የሉም ማለት ትችያለሽ። እኛ ጋር እኛ ሊስት ውስጥ ራሱ ያሉት ከ5-4 የማይበልጡ አንተርፕረነር ናቸው። ሶ ይሄን ለመፍታት እንግዲህ እኛ የተለያየ የሜንቶርሺፕ ፕሮግራሞችን አለን። እንደውም ለመጀመሪያ ጊዜ ሰርቲፋይድ የሆኑ 137 ሜንቶሮች በዚህ አጋጣሚ ማስተርካርድ ፋውንዴሽንን ከልቤ ማመስገን ፈልጋለሁ። ማስተርካርድ በጣም አጃይል የሆነ ተማሪ የሆነ ተቋም ነው እና ባመጣነው ሀሳብ ላይ እሺ ብሎ ገብቶልን 137 ሜንቶሮች እና ኮቾች ማፍራት ይችለናል። ሶ ግን ወደ ጠየቅሽኝ ነገር ስንመለስ ሜንቶሩ ምንድን ነው ማወቅ ያለበት ስንል እንግዲህ በሜንቶርሺፕ እና በኮችን መካከል ትልቅ ርቀት አለ፣ ልዩነት አለ። ሜንቶርሺፕ ሪሌሽንሺፕ ተኮር ነው፣ ግንኙነት ተኮር ነው፣ ረዥም ጊዜ ነው የሚፈጀው። ኮቺንግ አጭር ነው፣ አላማው አጫጭር ስኪሎችን ኮች ለሚደረገው መስጠት ነው። ግንኙነቱ ከሜንቶርሺፕ በጣም ይለያል፣ አጠር ያለ ግንኙነት ነው። ሺፕ ላይ ደግሞ ዋና ትኩረቱ የሜንቶር የምናደርገው ሰው ጠቅላላ ኦቨሮል ዴቨሎፕመንት ነው የሚያተኩረው። ሙሉ ስብዕና ያለው ሰው ሆኖ እንዲወጣ አንተርፕረነሩን ወይም አንተርፕረነሯን ማገዝ ነው፣ ማብቃት ነው። ማዳመጥ ያስፈልጋል። የእኛን የሜንቶሩ ራዕይ አይደለም እዚህ ውስጥ ዋና ቦታ የሚሰጠው። ሜንቶር የሚደረገው የምትደረገው አንተርፕረነር የእሷ ህልም ነው። እዚህ ጋር የሜንቶሩ ትልቁ ሀሳብ ራሱን መድገም፣ ራሱን መፍጠር፣ እሱን መስራት አይደለም። ሜንቶር የሚደረገውን ሰው ቤስት ቨርዥን ፖቴንሻል ማውጣት ነው፣ አዲስ ሰው መስራት ነው።
በዚህ አቶ ቴድሮስ በጠቀሱት መንገድ በኤክሳብ ውስጥ ያለፈችው ቤቴልሄም ስዩም ሄለን ቡና የተሰኘው ስኬታማ ንግድ ለመጀመር ኤክሳብ አይኔን ገልጦልኛል ትላለች።
ያልተጨበጠ ሀሳብ ነበር ይዤ የመጣሁት እና እንደምወድ ነው የማውቀው። እንዴት መስራት፣ ምን ማድረግ፣ እንዴት መሄድ እንዳለብኝ አቅጣጫ የሚያሳይም አልነበረም። እንደዚህ ሂጂ፣ እንደዚህ አድርጊ፣ እንደዚህ ሁኝ የሚልም ብቻ አለመኖሩ ብቻ ሳይሆን ለሀሳብሽም ትኩረት ሰጥቶ የሚያዳምጥ ሰው አልነበረም፣ እኔ እስከማውቀው ድረስ ማለት ነው። እና ኤክሳብ ላይ ኢቨንት አየሁ ፌስቡክ ላይ፣ በዛ ሰዓት ነበር የሄድኩት። ከዛ በኋላ ኤክሳብ ላይ የተለያዩ ኢቨንቶች ሲደረጉ እየመጣሁ አዳምጥ ነበረ። ምክንያቱም እንዴት ተሳካላቸው የሚለውን ይሄ እንደኔ አይነቶችን ሀሳብ ብቻ ያላቸውን ተሳካላቸው ሰዎች የሚያበረታቱበት መድረክ፣ አዘ ሴም ታይም ደግሞ ተስፋ ሳይቆርጡ ነገሮችን እንዴት ማድረግ እንደሚችሉ እነሱ ባለፉት መንገድ ተሞክሯቸውን እየሰጡ ነበር። እንደዛ ነው ኤክሳብ ውስጥ የገባሁት። ከዛ በኋላ 2019 ላይ ዩስ ኮኔክት አፍሪካ ላይ ድል መጣ። ስለዚህ ኤክታብ ላይ መጣለው ያዩት ነበር የተወሰነ ፕሮዳክቶችን ዴቨሎፕ አድርጌያለሁ። የራሴ ፓኬጂንግ ነበረኝ። ያው እኔ እዛም ሄደው የሶስት ቀን ቢሆንም በህይወቴ ትልቁን የአይን መፍቻ ፕሮግራም ነው የሚሆነልኝ። እሺ፣ የአፍሪካ ወጣቶች የሚሳተፉበት ትልቅ መድረክ ነበረ። ከሌሎች ጋር ኔትወርክ አድርጌ ነበረ። በኋላ ኤክታብ እኔን አምኖብኝ ሀሳቤን አክብሮት የተለያዩ ቦታዎች ትራቭል እንዳደርግ አድርጎኛል። በዛ ሁሉ ያገኘሁት ኤክስፒሪያንስ ነው። እኔ እንዲሁም ማንም ሰው ስራ ከመጀመሩ በፊት እንደ እኔ አይነት ሀሳብ ያላቸው ልጆች ካሉ ወደ ኤግዛም መጥተው ሀሳባቸውን ወልደው አካሉን አይተው ላይክ በአካል ደረጃ ያሰብሽውን ነገር በፕሮዳክት ደረጃ መጥተው አይተው እኔ ያገኘሁትን እድል እንዲጠቀሙ እላለሁ።
ልክ እንደ ሰው ሁሉ ኤግዛም ውስጥ በመሳተፍ ያሰበችውን የንግድ እቅድ ወደ ተግባር ያመጣችው ሌላዋ ያነጋገርናት ደግሞ ቤዛዊት አድማሱ ስትሆን እሷም ኤግዛምን በመጠቀም የተለያዩ የምርምር ስራዎችን እንዲሁም የትርጉም ስራ የሚሰሩ የትርፍ ጊዜ ሰራተኞችን የሚያገናኘውን ፍሪላንስ ስራ የተሰኘ ድረገጽ መመስረት መቻሏን ትናገራለች።
አዲስ የቢዝነስ ሀሳብ ይዘሽ ኢትዮጵያ ውስጥ ብዙ ጊዜ ክሊር የሆነ ነገር የለም። የት እንደምትሄጂ፣ እንዴት እንደምትጀምሪ፣ ማን እንደሚረዳሽ፣ እንደዚህ እንደዚህ አይነት ግልጽ የሆኑ ነገሮች የለም። በህግም ማለት እንዴትም እንደሚስተናገድ አዲስ ስታርታፕ። ግን ያው ኤግዛም ምንድን ነው የረዳን፣ አይዲያችንን ሰበሰበ። ከዛ በኋላ አወዳድሮ ሀሳባችንን ሰምቶ ምን መስራት እንደምንፈልግ፣ ምን ፕሮብሌም አይደንቲፋይ እንዳደረግን፣ ምን ሶሉሽን ይዘን እንደመጣን አወዳድሮ ኢንኩቤሽን ፕሮግራም ውስጥ ያስገባን እና በዛ ኢንኩቤሽን ፕሮግራም ውስጥ የተለያዩ ትሬኒንጎች ነበሩ፣ በተለያየ ፕሮፌሽናል የሚሰጡ ፕራክቲካል የሆኑ ትሬኒንጎችን አቴንድ እንድናደርግ፣ ፋይናንስን በተመለከተ፣ ቢዝነስ ፕላንን በተመለከተ፣ ቢዝነስ ሎን በተመለከተ፣ ኢትዮጵያ ውስጥ አዘ ቢዝነስ እንዴት ስታብሊሽ እናደርጋለን፣ እንዴት ኦፐሬት እናደርጋለን የሚለውን እንደ አጠቃላይ እንደ ቢዝነስ ስታርታፕ። ከዛ ደግሞ በስፔሲፊክ ሴክተራችን እኔ ፍሪላንስ ላይ ነው የምሰራው። ስለዚህ ፍሪላንስ ማርኬት ስፔስ እንዴት ስታብሊሽ ማድረግ እንደምንችል፣ ዲጂታል ፕላትፎርማችን ምን መምሰል እንዳለበት በጣም ኢንቴንሲቭ የሆነ በሁለት ፌዝ ነው ትሬን ያደረግ ነው እና ከዛ ደግሞ ያው ዶነሮች ወይም በገንዘብ ፈንድ የሚያደርጉ ድርጅቶች አሉ፣ ትልቅ ዶነር ድርጅቶች ኮኦርዲኔት በማድረግ ሲድ ፈንድ እንድናገኝ ረድቶናል። እና ኢትዮጵያ ውስጥ
ስናጠቃልል ኤግዛም በቀጣይ ምን ለማድረግ ያስባል ስንል ለኤግዛም መስራችና ዋና ስራ አስፈጻሚ አቶ ቴድሮስ ታደሰ ጥያቄ ያቀረብን።
መሪያ ከተነሳንበት በመቀጠል በየአመቱ የምናወጣቸውን ቁጥር ማስፋት ነው የምናስበው። የሜንቶርሺፕ ፕሮግራማችንን ወደ 10,000 በሶስት አመት ውስጥ 10,000 ያህል ሜንቶሮች ወደ ገበያ መክተት እንፈልጋለን። ይህንኑ ማስፋት እንፈልጋለን። የተለያዩ ከተሞች ጋር መግባት እንፈልጋለን። ቢያንስ ነው አሁን ባለን ጊዜ ባለን እድሜና ተሞክሮ ቢያንስ 5 ከተሞች ላይ መግባት መቻል ነበረብን። አልቻልንም፣ አልሆነም። ከዚህኛው ኤክስፒሪየንሳችን በመነሳት ግን እኛም በርትተን ሰርተን ከመስከረም ጀምሮ ቢያንስ 5 ከተማ ላይ ለመግባት እናስባለን።
የኤግዛም መስራችና ዋና ስራ አስፈጻሚ አቶ ቴድሮስ ታደሰ እንዲሁም ደግሞ ወጣቶቹን እጅግ አብዝተን እናመሰግናለን። አሁን ደግሞ ወደ ተከታዩ ዘገባ እንሻገር። ትግስት ሰይፈ ሩት ኢንስታይል የተሰኘ ከቆዳ ምርቶች የተሰሩ ቦርሳዎችን ለዓለም ገበያ የሚያቀርብ ተቋም መስራችና ዳይሬክተር እንዲሁም ዲዛይነር ናት። የማንዴላ ዋሽንግተን ፌሎ የነበረችው ትግስት ሩት ኢንስታይል በተሰኘው ተቋም አማካኝነት እንደ አውሮፓውያን አቆጣጠር በ2018 ቤላ አፍሪካና ውድድር ላይ ምርጥ አፍሪካዊ የንግድ መለዩ ሽልማት አገኘ ሲሆን ባለፈው አመት ደግሞ የጀርመን ተቋም በሆነው የንግድ ውድድር ውስጥ ዘጉድ ቢዝነስ ላይም ንግዷ ተሸላሚ መሆን ችሏል። ከትግስት ጋር ቆይታ አድርጌ ያሰናዳውትን ዘገባ ነው በመቀጠል የማሰማችሁ። ሩት ኢንስታይል ኢትዮጵያ ውስጥ ካሉና በቆዳ ምርት ላይ ከተሰማሩ ተቋሞች መካከል አንዱ ነው። ንጹህ ከቆዳ የተሰሩና ጥራት ያላቸው ምርቶችም ለሀገር ውስጥና ለዓለም አቀፍ ገበያ ማቅረብ ከጀመረ 5 አመት ሆኗል። የሩት ኢንስታይል ተቋም መስራችና ዲዛይነር ትግስት ሰይፈ ወደዚህ ስራ እንዴት እንደገባች እንዴት አስረዳለች።
ባክግራውንዴ ከቅጥር ስለሆነ የመጣሁት መጀመሪያ አካውንቲንግ ባክግራውንድ አለኝ። የኮምፒውተር ሳይንስም በማኔጅመንት ኢንፎርሜሽን ሲስተም ዲግሪ አለኝ። ማስተርስ ደግሞ ማርኬቲንግ ላይ ነው የሰራሁት እና ሩት ኢንስታይል ከመጀመሪያ በፊት አይቲውም እንደገና በኳሊቲ ማኔጅመንት ኮንሰልቲንግ ላይ ተቀጥሮ ይሰራ ነበር። የተወሰነ አመት እዛ ሰርቻለሁ። በመጀመሪያ ወደ ቤተሰብ ቢዝነስ ነው የገባሁት። ወንድሜ የከፈተው ቢዝነስ ነበር። እሱን ማኔጅ በማድረግ ነው የጀመርኩት። ወንድሜ የሚኖረው አሜሪካ ነው፣ ግን እዚህ የአስመጪ እና እንደ ስቶር ነበረ፣ እንደ ዲፓርትመንት ስቶር ከፍተን የአሜሪካ ብራንዶችን ትልቅ ብራንዶች ነበረ። እሱ ከዛ ይልካል፣ እኔ እዚህ ነው ማኔጅ ማድረግ የነበረው። እና አክቹዋሊ የመነሻው ራሱ ለዚህ ለሩትን ስታይል መነሻው እሱ ነበረ የነበረው። በጣም ትልልቅ ብራንዶች ናቸው የሚመጡት። ብዙዎቹ እንደውም በጨርቅ የተሰሩ አሉ፣ ሴንቲቲክ ናቸው። ግን የሚሸጡበት ዋጋ ብራንዳቸው ነው ዋጋቸው ሲወጣ የነበረው። እና ያንን በማየት እኔ ደግሞ ያው እዚህ ያለውን ሪሶርስ እንዴት ነው እንደዚህ ማድረግ ያልቻል ነው በሚል ያ ነው መነሻ የራሱ የነበረው።
ስራዋን ስትጀምር ስለ ቆዳ ምርት ለመረዳት የንግድ ጥናት በማድረግና ስራውን በመለማመድ ብዙ ጊዜ እንደወሰደች የምትናገረው ትዕግስት በጥቂት ሰዎች የተጀመረው ተቋም አሁን ስለደረሰበት ሁኔታ እንዴት አስረዳለች።
ይህንን ነገር እዚህ ያለው ነገር ምንድን ነው ብሎ ቼክ በማድረግ ነው የተነሳሁት ማለት ነው። ግን ያንን ለመስራት መጀመሪያ ማወቅ ነበረብኝ። ስለዚህ ያደረግኩት ምንድን ነው መጀመሪያ ማጥናት ነው፣ እንዴት ነው የሚሰራው። ምክንያቱም ምንም ኢንፎርሜሽን አልነበረኝም እና ቆዳው ከሚመጣበት ጀምሮ እንዴት ነው የሚሰራው፣ ሰራተኞች እንዴት ነው የሚሰሩት፣ የኳሊቲውን ጥራቱንም፣ አክሰሰሪዎች እስከየት ነው የሚገኙት የሚለውን ማጥናት ጀመርኩ እና ኢቨን ስፌቱን እና ፓተርን ራሱ ለአንድ አስተማሪ ጋር ለብቻዬም ማለት ነው ተምሬያለሁ። ኦልሞስት ወደ አንድ ወር ወስጃለሁ ትምህርቱን። ምክንያቱም እኔ ላልሰፋው እችላለሁ፣ እኔ ላሰራ እችላለሁ፣ ግን ማወቅ አለብኝ ብዬ ስላመን ወስጄ ነው። ከዛ በኋላ ነው ወደ ስራ ጀምር በሁለት ሰራተኛ የጀመር ነው። አሁን ላይ ቋሚና ጊዜያዊ ከ25 በላይ ሰራተኞች አሉ። ሱቅ አለን፣ መሸጫ ሱቅ ኤድናሞል ላይ መሸጫ ሱቅ አለ። እንደገና ለኢንተርናሽናል ገበያውም ዌብሳይት ላይ እንሸጣለን። እንደገና የኦንላይን ላይ የሚሸጡ የእኛም ፕሮዳክቶች የሚሸጡ ደግሞ ሪቴሎች አለ፣ ሌሎች ካምፓኒዎች አሉ። ዩኬም ላይ ሳውዝ አፍሪካም ያሉ የእኛም ፕሮዳክት የሚሸጡ ኦንላይን ሌሎች ስቶሮችም አሉ። እንደገና የአሜሪካ ኒውዮርክ ላይም 2019 እና 2020 ላይ ቬጋስ እና ኒውዮርክ ትሬድ ተካፍሎ ነበር።
ትግስት እዚህ ስራ ውስጥ ከገባች በኋላ እንደ ኤሮፓን አቆጣጠር በ2017 ዓ.ም በዩናይትድ ስቴትስ መንግስት የሚሰናዳው የወጣት አፍሪካውያን የትስስር መድረክ ወይም በምህጻረ ቃሉ ያሪ አሸናፊ በመሆን የተሳተፈች ሲሆን በቀጣዩ አመት ደግሞ በናይጄሪያ በሚሰናዳው ቤላ አፍሪካን ውድድር ላይ ምርጥ አፍሪካዊ ብራንድ ወይም የንግድ ምልክት ሽልማትን መቀበል ችላለች። ትግስት በያሊ ያተረፈችውንና እንዲሁም ሌሎች ስኬቶቿን እንዲህ ትዘረዝራለች።
ከጀመርን ጀምሮ ያው በተቻለ መጠን ገበያውንም ለማስፋት የተለያዩ ፋሽን ሾዎች ላይ እንደገና የንግድ ትርኢቶች ላይ ስንሳተፍ የቆየ ነው። ለጋና ላይም ፋሽን ዊክ ተሳትፈናል። ዱባይ ላይም እንደዚህ ፕሮዳክት ሳይተናል። ሳውዝ አፍሪካ ላይም እንዲሁም አሜሪካ ሁለቴ እንደዛ ያሳይተናል። እንደገና ሀው ኦፍ አፍሪካ ላይም አዲስ አበባ ላይ ውስጥ ወደ 2-3 አመት ተከታታይ እንደ ፋሽን ሾ ኮሌክሽናችን የምናስተዋውቅበት ፕላትፎርሞች በመታወቁም 2018 ላይ በፈረንጆች አቆጣጠር ናይጄሪያ ላይ ቤስት አፍሪካን ብራንድ አዋርድ ተሸልመናል፣ እንደ ብራንድ ማለት ነው። 2021 ላይ ደግሞ በጉድ ቢዝነስ ላይ በቢዝነስ አይዲያ ኮምፒቲሽን ወርዳ አግኝተናል። ማንዴላ ዋሽንግተን 2017 ላይ ፌሎ ነበርኩኝ በቢዝነስ ኢንተርፕረነርሽፕ ትራክ ማለት ነው። የነበረው ትሬኒንግ ሰፊ ነው። እንደገና ቪዚቶችም ነበሩት የካምፓኒዎቹን እዛ ያሉትን እና በጣም ትልቅ ኢንፑት አለው እንደ ቢዝነስ ብዙ አይን የሚከፍት እንትን ነበረው። አጋጣሚዎች ነበሩ ትሬኒንጉ ላይ የሚያገኘ ናቸው።
የንግድ ስራዋን ስትጀምር ታዲያ ነገሮች አልጋ ባልጋ አልነበሩም። የኮቪድ-19 ወረርሽኝ እንዳለ ሆኖ አሁንም ድረስ እያጋጠሟት ካሉ ተግዳሮቶች መካከል ጥቂቶቹን እንዲህ ትጠቅሳለች።
እንደ ጀማሪ መጀመሪያ ያው ገበያውን ማወቅ ትንሽ አስቸጋሪ ነገር ነው እና ምንድን ነው የሚለየኝ ብሎ ያንን የምንለይበትን ነገር መጀመሪያ ለይቶ ማወቅ ይፈልጋል። ከዛ በኋላ ያንን የምንለይበት ነገር ካወቅኩኝ ከዛው ላይ የመጣ ያለው ያው ኢንዱስትሪ ላይ ችግሩ ትልቁ ችግር አክሰሰሪ ነው። ቆዳው ነው እንጂ ያለን እዛ ቆዳው ላይ የሚገቡት አክሰሰሪዎች ሁሉም ኢምፖርት የሚደረጉ ናቸው እና ኢምፖርትም ሲደረግ ብዙ ካምፓኒ የሚያመጣቸው የለም። በብዛት የሚታወቀው አንድ ካምፓኒ ነው የሚያመጣው። እሱ ነው ሁሉም የቆዳ አምራች የሚከፋፈለው። እስካሁንም ትልቁ አስቸጋሪው ነገር እሱ ነው። ከዛ በኋላ ግን ምንድን ነው ያው የቆዳው ምርቱ ራሱ ተመሳሳይ ነገር አሁን ለምሳሌ ይታዘዝ አሁን ታነሪም ላይ ቆዳውን የሚያመርቱት ላይ ማለት ነው ደፍቶ በፕሮሰስ ሆኖ የሚወጣበት ስቴጅ ላይም እነሱም ጥራት ያለው ቆዳ አይደርሳቸው። ምክንያቱም ያው የቆዳ ጥራት ከእንትን ነው የሚጀምረው ገና ከእንስሳው እድገት ነው የሚጀምረው። ምክንያቱም እኛ ጋር የሚደርሰው ኢፌክት እንስሳቱ የሄደበት ደረጃ ነው። ብዙ ኢፌክትም የሚኖረው ከአንድ ትልቅ ቆዳ ላይ ብዙ ጥሩ ፓርት የማይወጣው ለምንድን ነው? ብዙ ያው እንትን ይወገዋል፣ ይገረፋል። ስለዚህ ብዙ አሻራዎች ይኖሩታል። መጨረሻ ላይ ሲወጣ ያደገበትን ስቴጅ ነው ይዞ የሚያሳየው። እዛ ላይም ነው ታነሪዎች እሱ ራሱ ለእነሱም ትንሽ አስቸጋሪ ነው ያንን ነገር ደረጃውን ጠብቆ እንዲወጣ ለማድረግም። እንደገና ያው የኬሚካል እጥረቶችም ይኖራሉ ያው መተው ከውጭ የሚመጡ ስለሆኑ ማለት ነው። እነሱ ያው ኢንዱስትሪው ላይ ያሉ ደግሞ ሌሎች አስቸጋሪ ነገሮች ናቸው።
ሩት ኢንስታይል ከዘጉድ ብዝነስ አዋርድ ባገኘው ሽልማት በመጠቀም በቀጣይ ዓመት ከቦርሳ ስራ የሚተርፉ ቆዳዎችን ጫማ በማድረግ ወደ ምርቱ እንደሚገባና ሙሉ ለሙሉ ከብክነት የጸዳ የንግድ ተቋም የመሆን አላማ ይዞ እየሰራ መሆኑንም የተቋሙ መስራች ትግስት ሰይፈ አስታውቃለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን ስለነበረን ቆይታ እያመሰገንን የእሁድ ምሽት መሰናዷችንን እዚህ ላይ ፈጸምን። በነገው ምሽት በመደበኛው መሰናዶ እንድንገናኝ እየጋበዝን የምንሰናበታችሁ ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ባለሙያዎችና ዘጋቢዎች ጋር በመሆን ነው። ሰናይ ምሽት ተመኘን። ደህና ደሩ።
I'm a new computer, blue code, my shawaza back home.